አድማጮች አሁን ቀደም ብለን በመግቢያችን ዳስተዋወቅናችሁ ወደ አዲስ አበባ የሚወስደን ቃለ ምልልስ ነው እናመራው ዲሞክራሲ ጋዜጠኝነትና የመገናኛ ብዙሃን ሚና ዲሞክራሲንና ዲሞክራሲያዊ ተቋማት ለመገንባት የመገናኛ ብዙሃን ሚና ከፍተኛ መሆኑን የገለጸው የአሜሪካ ድምጽ የአፍሪካ ዲቪዥን ወይም የአፍሪካ ዋና ክፍል ዳይሬክተር ንጉሴ መንገሻ ጣቢያው የበኩሉን እንደሚያደርግ ተናግሯል። የአሜሪካ ድምጽ ከኢትዮጵያና ከጎረቤት አገሮች የተውጣጡ 27 የዜና ዘጋቢዎቹ ይህንኑ አስተዋጽኦ ሊያሳድግ የሚያስችል ስልጠና በአዲስ አበባ መስጠት ጀምሯል። የመጀመሪያው የአሜሪካ ድምጽ አፍሪካዊ የክፍሉ ዳይሬክተር ንጉሴ መንገሻ ከ37 ዓመታት በኋላ ነው አገሩ ምድር የበቃው። አዲስ አበባ ላይ ያነጋገረው እስክንድር ፍሬው እንዲህ አሰናድቶታል።
የአሜሪካ ድምጽ ወደ አዲስ አበባ መጥቷል። ንጉሴ መንገሻ ለአገሩ ምድር በቅቷል። ንጉሴ መንገሻ በርካቶች በሚያውቁት የሬዲዮ ስሙ ጌታሁን ታምራት የአሜሪካን ድምጽ የአማርኛ ክፍል ከመመስረት ጀምሮ ለዓመታት የሰራ ከትናንት እስከ ዛሬም በኃላፊነት የመራ ቀዳሚ ባለሙያ ነው። ጆሮ ግብ ድምጹ በሚሊዮኖች ቤት የተለመደ ከበርካቶች ጆሮ የተዋሃደ ዛሬ ከኢትዮጵያ አልፎ የአሜሪካን ድምጽ የአፍሪካ ስርጭት በሙሉ በዳይሬክተርነት ይመራል። የአሜሪካ ድምጽ የአፍሪካ ዳይሬክተር በመሆንም የመጀመሪያው የሀገሪቱ ተወላጅ ነው። ንጉሴ ከአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸውና ከሌሎች ባልደረቦች ጋር በመሆን ባለፈው ቅዳሜ አዲስ አበባ ገብቷል። በልዩ ልዩ ጉዳዮች ላይ አነጋግሬዋለሁ። ራሱንና የአሜሪካን ድምጽ አገልግሎት ከሚያስተዋውቅበት ይጀምራል።
እኔ ንጉሴ መንገሻ አልከኝ። ከዚህ በፊት የአማርኛውን ክፍል በ1982 ዓ.ም እንደ አውሮፓ ዘመን አቆጣጠር ከመሰረቱ አንድ ነኝ። በኋላም የክፍሉ ኃላፊ ነበርኩ እና ያን ጊዜ ጌታሁን ታምራት በሚል ስም ማስተላልፈው እኔ ነኝ እና አሁን ለመጀመሪያ ጊዜ ከብዙ ዓመታት በኋላ እዚህ መምጣቴ ነው። ዳይሬክተር ኮንክ ብዙ ጊዜ አይደለም፣ 3 አመቴን አሁን ጨርሳለሁ። ግን ፕሮግራም ማኔጀር ሆኜ ለአንድ 14 አመት ሰርቻለሁ።
የአፍሪካ አጠቃላይ ማለት ነው።
አጠቃላይ ከዛ በኋላ ነው አሁን ዳይሬክተር የሆንኩት እና ደግሞ እውነትም እንዳልከው የመጀመሪያው አፍሪካዊ ነኝ ያን ቦታ ሲይዝ እና ለበዛ ትልቅ ክብር ይሰማኛል። ፕሮግራማችን በ16 ቋንቋ ነው። ቪኦኤ በጠቅላላ በዓለም ውስጥ በሁሉም ሚዲያ ፕላትፎርም መድረክ ማለትም ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ ወደ 240 ሚሊዮን የሳምንት አድማጭ አለው። ከዛ ውስጥ 1/3 የሚሆነው 70 ሚሊዮን የሚሆነው አፍሪካ ውስጥ ነው። እዚህ ሆኖ አፍሪካ ኢትዮጵያና ሶማሌም በጣም ብዙ አድማጭ አለን እና ዋናው እንደምታውቀው እንዳልከውም እውነትም አሁን ዛሬ ትናንትና ነው የገባሁት። ስገባ የኔ አይነት መልክ ያለው የሸበተ መለጥ ያለ ብዙም አለ ወጣት ነው። አልፎ አልፎ 1/3/4 ቆጥራለሁ እና ኢትዮጵያ ራሷ የወጣት ሀገር ሆናለች። ይሄ ብቻ አይደለም፣ በመላ አፍሪካ በመጓዝበት ጊዜ ናይጄሪያ ሄድኩ፣ ብሩንዲ ሄድኩ፣ ኬንያ፣ ሳውዝ አፍሪካ፣ አፍሪካ በመላ ወጣት ሀገር ነው። ስለዚህ ብዙሃኑ የአፍሪካ ህዝብ የኢትዮጵያም የሶማሌም ማለት ነው ወጣት ነው። ይሄ ወጣት ደግሞ አንድ ጊዜ ፕሮግራሜ ላይ እንደው ማስታወስከኝ የተረሳ ገለል የተደረገ ወጣት ብዙ ትኩረት ያልተሰጠው
ዘ ኔግሌክትድ ማጆሪቲ ብለህ በእንግሊዝኛ የገለጽከው ማለት ነው፣ ወይም የተገፉት ብዙሃን ወይም ችላ የተባሉት ብዙሃን እንበለው
ምንድናቸው። የስርዓት ሄደ ብዙ ወጣት ነው። ትምህርት የተሳካ ትምህርት ሳያገኝ የሚወርቀው ወጣት ነው አይደለም። ሌላ ቀርቶ እነ ቦኮ ሃራም እና አልሻባብ ሪክሩት የሚያደርጉት የሚመለምሉት ወጣት ነው። ትላልቆቹ በእኔ እድሜ ያሉት ወይም 40-50 የሆኑት እያዘዙ እዚህ ሰዓት ውስጥ የሚያግዷቸዋል እንጂ ሱሳይድ ቦምበር ሆኖ የሚሄደው ወጣት ነው። ሳውዝ አፍሪካ ውስጥ በዚኖፎቢያ የሚቀጣው ሶማሌ፣ ኢትዮጵያዊ፣ ኤርትራዊ፣ የሞቃዲሾ ሰው ወጣት ነው። በሊቢያ አቋርጦ መከራ አይቶ የተስፋ ጭላንጭል ስላጣ ብቻ ተስፋ አገኛለሁ ብሎ ሜዲትራኒያን ውስጥ ባህር እየሰመጠ የሚያልቅ ወጣት ነው። ለዚህም ነው ይሄ ወጣት ትኩረት ተሰጥቶት ተገቢ ትምህርት አግኝቶ ተገቢ ስራ መስክ ተከፍቶለት በስራው ላይ የሚሰማራ ከሆነ መሰደድ የማያስፈልገውም። ስለዚህ ለዛ የሚጠቅም ፕሮግራም መሰራት አለበት ነው። በዚህም ምክንያት ለምሳሌ አሁን በሶማሊኛ ወጣት ፕሮግራም አለ፣ በአማርኛ ወጣት ፕሮግራም አለ፣ በስዋሂሊ ወጣት ፕሮግራም አለ። ወጣቱ ላይ ብቻ ያተኮረ የወጣቱን ህይወት የሚመለከት ምናለትም ስራ ለምሳሌ የቢዝነስ ንግድ በምን አይነት መልክ መስራት ይቻላል፣ ትምህርት ምን አይነት ትምህርት መገኘት ይቻላል፣ ቮኬሽናል ለታዩ ዩኒቨርሲቲ ምናምን ሳይደረስ መገኘት ይቻላል፣ ቴክኖሎጂ የት ደርሷል፣ ከዛ ቴክኖሎጂ ምን መጠቀም ይቻላል፣ የመሳሰሉትን ነገሮች እናስተምራለን። ወጣቱ መድረኩ አርጎ እንዲጠቀምበት እናደርጋለን። እና ደግሞ ወጣት ፕሮግራሞች አሁን በሙሉ አፍሪካ ቋንቋዎች በእንግሊዝኛ በፈረንሳይም እንዲስፋፋ ነው ፍላጎታችንና ይሄን ማለት ነው። አሁን ብዙ የሚመጡት ሳይም ከነንም የበታቸው ነው ልጆች ናቸው ማለት ነው። ትምህርት የመጡት የሶማሌዎችና የኢትዮጵያን ሪፖርተሮች አንተን ጨምሮ እነዚህ ወጣቶች ስለወጣቱ መዘገብ ይችላሉ ማለት ነው። ይሄን ለማዘጋጀት ነው የመጣ ነው። ይሄን ትሬኒንግ የከፈት ነው ለዚህ ነው። ትሬኒንጉ ነገር ላይ ነገ ይጀምራል። ሰኞ ከሰኞ እስከ አርብ ነው የሚሄደው።
አቶ ንጉሴ ወይም ጌታውን ታምራት እየቀያየርኩ እንግዲህ ላናገር እንግዲህ የቪኦኤ አማርኛ ስርጭትን ከመጀመር ጀምሮ አብዛኞቹ አቶ ንጉሴ ወይም ጌታውን ታምራትን የሚያውቁት በሬዲዮ ድምጹ ጀምር ነው። አሁን ከአመታት በኋላ ከ37 አመት በኋላ አዲስ አበባ መጣሃል። በኃላፊነት ነው የመጣው። በርግጥ ሌሎችም የሥራ ባልደረቦች መጥተዋልና ቪኦኤ አዲስ አበባ ነው ማለት ይቻላል በአሁኑ ሰዓትና ለምን በዚህ ሰዓት?
ይሄ ጥሩ ጥያቄ ነው። እስካሁን ድረስ በነገር ላይ ቪኦኤ ችግር ውስጥ ነበር። በዚህ ሀገር ከኢትዮጵያ መንግስት ጋር እዛ ችግር ውስጥ ልገባ አልፈልግም። መናዘዝም አልፈቅሬታም ይሄን አለ ማለትም አልፈልግም። ጠቅላይ ሚኒስትር አብይ ያሉት በፍቅር እና በይቅርታ ወደፊት እንሂድ ነው። ያ መተክል የሆነ አቋም ይገባኛል እና ያን መከተል አንፈልግም። ሮሮ ላስም አልፈልግም። ግን አሁን የተከፈተው እድል ግን በሰፊ ነው። የፖለቲካ ምህዳሩ እንዲሰፋ ኦፖዚሽኖች ተቃዋሚዎች በገፍ እየገቡ ነው። የውጭ ያስተላለፉ የነበሩ የሚዲያ አውትሌት የዜና አውታሮች እየገቡ ነው። ይህም እንዲተወገደለት ሰፊ የሆነ ስንገሮች ከዚህ በፊት እንደምታውቀው አንተ እስክንድር እና መለስካቸው ከዛ ደግሞ መቀሌ አንድ ስትሪንገር ነበረ ከሪፖርተር ከዛ አስመራ ነበረ። አሁን ግን ወደ 14 የሚሆኑ እዚህ አሉ። ሶማሌ ድሮውንም ብዙ ሪፖርተሮች አሉ ወደ 20 የሚጠጉ። ከዛ ውስጥ እነሱን አመጣን እዚህ ለማስተማር ነው። ስለዚህ በተከፈተው ሚዲያም እንደልብ ሆነ። እውነትም ደግሞ ዲሞክራሲ እንዲመጣ ተፈለገ። ዲሞክራቲክ የሆኑ ተቋማት ኢንስቲትዩሽንስ እንዲገነቡ ከተፈለገ ዲሞክራሲ ነጻ የሆነ የሚዲያ አውትሌት ሚና አለው፣ ከፍተኛ ሚና አለው። ስለዚህ በዛ ረገድ አስተዋጽኦ እናደርጋለን ያቅማችንን የሚል ተስፋም ስላለን እሱን ለማድረግ ነው እና በተፈለገ በዚህ 5 ቀን ውስጥ በተሻለ በት እንደነሱ እውነት ላይ የተመሰረተ ዜና ማመንጨት የምንችለው ሚዛና የሆነ ሁለገብ የሆነ ከውሸት የራቀ እውነቱ ላይ ብቻ ያተኮረ በጎም ይሁን ክፉን ያን ነገር እንዳለ ማቅረብ የሚቻልበት መንገድ ምንድን ነው? ከዛ በተረፈ ደግሞ የህዝቡን ህይወት የሚነኩ ፕሮግራሞች የጤና ነክ ይሆናል፣ ስለ ብልጽግና ሊሆናል፣ ዲቨሎፕመንት ሊሆን ይችላል፣ ስለ ትምህርት ሊሆን ይችላል። ያን የሚመለከት ደግሞ ምን አይነት አስተዋጽኦ ለህብረተሰቡ ማድረግ እንችላለን። ከዛ ደግሞ ውይይት ፕሮግራሞች አሉን። ውይይት ስንልህ እስካሁን ድረስ የኢትዮጵያ ብቻ ሳይሆን የብዙ አፍሪካ ሀገሮች ችግር ምንድን ነው? የፖለቲካ ዲስኮርስ ሲቪል የሆነ ተግባብተህ ፖለቲካ ውይይት ማድረግ አይቻልም። ያንን በማድረግ አንድ አስተዋጽኦ ውይይቱንም ቀና መንገድ የሚይዝበት መንገድ ለመርዳት ሁሉ አመቺ ሁኔታ ይፈጠራል ብለን ነው የምናስበው። በዚህ ምክንያት ነው እነዚህን ስትሪንገሮች ወይም ሪፖርተሮች ከሶማሌም ደግሞ ከኢትዮጵያ በነገር ላይ እነዚህ ሀገሮች ሁለት የሚስማሙበት ብዙ ነገር አለ ከሚለያቸው በስተቀር ሶማሌዎች እዚህ አሉ፣ ሶማሌዎች በያለበት አሉ። ሶማሌ ቋንቋ የሚናገር ኢትዮጵያ ውስጥ አለ፣ ሶማሌ ቋንቋ የሚናገር ፖርት ሶማሌ ውስጥም አለ። ያ ደግሞ ድንበር እንጋላለን፣ ብዙ ባህሎች እንስማማበት አለን። እስላም ሶማሌዎች አሉ፣ እስላም ኢትዮጵያውያን አሉ፣ እስላም ሶማሌዎች አሉ። በድንበር ብቻ ሳይሆን በብዙ መንገድ በባህልም የምንተነቅበት የምንግባባበት ማዓት መንገዶች ስላሉ እነዚህ ስትሪንገሮች ወይንም ሪፖርተሮች የሁለቱ ሀገሮች ብዙ አስተዋጽኦ ያደርጋሉ ብለን ነው የምናስበው።
ከኤርትራም የመጣ አለ፣
ከኤርትራም የመጣ አለ። ይቅርታ አድርግልኝ፣ እሱን ድርም ታደርጋለህ። አሁን ከኤርትራም ለመጀመሪያ ጊዜ ሪፖርተር አመተን እዚህ እንዲሰለጥ እናደርጋለን። ደግሞ በእውነትም ደግሞ አሁን ኤርትራና ኢትዮጵያ በከፈቱት የሰላም መንገድ ሚዲያ አውትሌትስ ብዙ አስተዋጽኦ ሊያደርጉ ይችላሉ። እኔ በበኩል ያለኝ እምነት ኤርትራ አለ ኢትዮጵያ፣ ኢትዮጵያ አለ ኤርትራ መሄድ የሚችሉ አይመስለኝም። የሁለቱ ሰላም መፍጠርና መተባበር የዚህን አካባቢ የፖለቲካ ህይወትም ሆነ የብልጽግና ጎዳናን በደንብ ሊያስተካክል ይችላል ብዬ ነው የማስበው። ከዛ አንጻር ሁሉ ይሄ የምንሰጠው ትምህርት ባሉን ሪፖርተሮች አማካኝነት ጥሩ ሪፖርት ሊያገኝ ይችላል። በዛ አንጻር ከፍተኛ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ።
እዚህ ላይ አቶ ንጉሴ እንግዲህ 27 የቪኦኤ ሪፖርተሮች ከኢትዮጵያ እንዲሁም ከጎረቤት ሀገሮች የተውጣጡ ለመጀመሪያ ጊዜ ነው አዲስ አበባ ላይ የሚሰባሰቡት። የበላይ ኃላፊያቸው የአፍሪካ ክፍል ኃላፊው አንተም ለመጀመሪያ ጊዜ ነው አዲስ አበባ ስትመጣ። ቪኦኤ ጋር ያለው ሁኔታ ስለተቀየረ የተሻለ ስራ የበለጠ እንስራ የሚል ነገር መጥቶ ነው ወይስ በኢትዮጵያ ያለው ሁኔታ መለወጡ ነው ይሄን ያመጣው ወይ የሁለቱ ድምር ውጤት ነው ይሄ? የፊኛው ነው የሚያመዝነው ወይስ በአጠቃላይ አሁን በኢትዮጵያ ያለው ተጨባጭ ሁኔታ ነው ይሄን እንዲሆን የፈቀደው ይሄን እንዲሆን ያስገደደው?
ዋናው መስለም በኢትዮጵያ ያለው ተጨባጭ ሁኔታ መለወጡ ነው ይሄን እንዲሆን ያስደረገው። ምክንያቱም ከዛሬ 4 5 አመት ጀምረን በዩኤ አፍሪካ ዲቪዥን እየሰፋ ነው። ተጨማሪም በጀት ስላገኘን ብዙ ሪፖርተር ሴንተሮች አቡጃ ከፍተናል፣ ባማኮ ከፍተናል፣ ኒያሚ ያለን፣ ሞምባሳ አለን፣ በቅርቡ ኪንሻሳ፣ ዳረሰላምና ካምፓላን ከፍተናል። አዲስ አበባም መክፈት እንደምንችል ተስፋ አደርጋለሁ። አስመራም መክፈት እንደምንችል ተስፋ አደርጋለሁ። ይሄ ሁኔታ አዲስ ሁኔታ መፈጠሩ በጣም ጥሩ አጋጣሚ ሆነልን። በነገር ለኔም ከስንት አመታት በኋላ ወደ ሀገር መግባት ተነፍቄ የቆየው ሰው ዛሬ የተወልጄ ያደኩባትን ከተማ እንደ እንግዳ ነው ማለት ይራሱ ለኔ ተጨም እንደ ወልደት ነው ማየው። ለኔ ትልቁ ነገር ነው ይሄ። ሁለት ቀን ለማሳልፈው ዛሬ እናቴን ቀብራየው መጨረሻ ስለብታረኩላት ትልቅ ድል ነበር። ዘመዶቼን አገኘው። ተወልደ ያደጉ ማራቃቸው ወንድሞች ልጆች አሉ፣ ሴት ወንዶች ማራቃቸው፣ እነሱን ተገናኘው። በዚህ አጋጣሚ ለኔም ትልቅ ድል ከፈተ ነው። ስለዚህ ይሄ የትሬኒንግ ወቅት ከሰኞ እስከ አርብ ማሳልፈው በራሴም ካሬ ህይወት ውስጥ ትልቅ ምን ያለው ትልቅ ታሪካዊ ቦታ መሰጠው ነው ለኔ ያዘግል እንደ ንጉሴ ነጋዜጠኝነት ማለት ነው። እና ከዚህ ወደፊት ደግሞ በተለይ ባለኝ አቅም እስካሁን ዳለኝ ባለኝ ሙያ የእናንተም ብቻ ለብ የምትሰሩትም ብቻ ሳይሆን እድሉን ካገኘው ሌሎችንም ለማሰልጠን ለማስተማር በጣም ፍላጎት አለኝ።
አንድ ጽሁፍ እያነበብኩ ነበረ። በ1981 እንደ አውሮፓውያን አቆጣጠር ይመስለኛል የወጣኸው ከሀገር። ከዛን ጊዜ ጀምሮ አቶ ንጉሴ ያለፈባቸው ሂደቶች አጠቃላይ አፍሪካውያን በአንዳንድ ሀገሮች የሚያልፉባቸውን ማሳያ ነው፣ ማስተማሪያ ነው። ከዛ ተነስቶ ዛሬ እዚህ የደረሰበት ደረጃ ይላል። እስቲ እሱን አሁን ከተለወጠው ወይ ደግሞ አሁን ሀገር ውስጥ እንድትገባ ካደረገ ሁኔታ ጋር ያነጻጸርክ ንገረኝ።
እኔ ይሄ የዚህ አይነት ህይወት የኔ ህይወት ብቻ አይመስለኝ። ብዙ ኢትዮጵያውያን በተለይም የኔ ትውልድ ኢትዮጵያውያን እና የካቲት ቤት መጥቶ ደርግና እነ መንግስቱ ስልጣን ከረከቡበት ጊዜ አንስቶ ከተካሄደው ፍጅት እስራት አንስቶ ስደት ገፍ ድሮ ከዛ በፊት ኢትዮጵያውያን በአሜሪካ ተልቀው እንግሊዝ ሀገር ተልቀው ጀርመን ሀገር ተልቀው ትግሪያቸውን ካገኙ በኋላ አንድ ቀን አያድሩ። 99% የሚሆነው ወደ አገሩ ነበር የሚመስለው። ህልሙ ተመልሶ ቤተሰቡን ረድቶ መጀመሪያ ቀጥሎ አገሩን ረድቶ ነበር። ከዛ በኋላ ግን ያ ሪቨርስ ሆነ፣ ተለወጠና ስደት ሆነ ሁላችንም። እንዳውም ምን ሆነ፣ ድሮ ልጆች ነበሩ ወላጆቻቸውን የመጡ የሚጠይቁት፣ አሁን ወላጅ ይሄደ ልጁን የሚጠይቅበት ዘመን መጣ። የገላቢቶች ነው
ልጆቻቸው ውጭ ያሉ ወላጆች ማለት ነው።
የኔ እናት ልጆችን እኔ ጋር ስትመጣ 25 ዓመት በየወቅቱ መጣ፣ ዓመት ሁለት ሶስት ዓመት። የብዙዎቹም እናት እንደዚህ ነው፣ ወላጆች እንደዚህ ነው የሚያደርጉት። እና እንደዚህ ሆነ። እኔ እርግጥ በስደት ነው ያለፍኩት። ካርቱም ገዳሪፍ መጀመሪያ ስደት ካም ገባሁ። ከዛ ካርቱም ያው ስደት ምንም ኪሴ ምንም ነገር አልነበረኝ። ከዜሮ ነው የጀመርኩት። ከዛ በ1981 ጁን 2 በሆነው በፈረንጅ ቆጠር በሪሴትልመንት ፕሮግራም ኒውዮርክ ገባሁኝ። ስደተኛ ሆኜ ነው
የጋዜጠኝነት ህይወትህን ትተህ ነው ከዚህም ሀገር የወጣኸው?
እና ስጀምርም ህይወትን ገና ከዳሩ እንደገና አላለም ከስኩዌር ዋን ከስክራች ብለው በአማርኛ ምንድነው ሀብለህ እንደገና ህይወት መጀመር እንደዛ ነው የጀመርኩት። ከዛ ቢዮ የቀጠረኛ ሲቀጠር ለሪፖርተር ነው የተቀጠርኩት። ቀጥዬ ሲኒየር ኤዲተር ሆንኩ። ከዛ በኋላ የክፍሉ ኃላፊውም እንደዛ ነው። ከዛ እንደዛ ለፍቼ ጥሬ እዛ የደረስኩት። አሁን የአፍሪካ ዲቪዥን እንዳልኩ ቅድም የመጀመሪያው አፍሪካዊ ነኝ እና የሚወደው ሙያ ነው። በጣም ከልብ የሚወደው ነው። አንዳንድ ጊዜ ይገርመኛል። እዚህ የምከፈላለሁ እላለሁ። ምክንያቱም ሪሊ ለህዝብ ጥሩ ወሬ አቅርበህ ዜና አቅርበህ ሀቅ ላይ ተመርኮዘ ትምህርት ሰጠህ። ጋዜጠኛ መሆን ደግሞ ተማሪም ነህ አስተማሪም ነህ። አንድ ሰው ኢንተርቪው ስታደርግ ከዚህ ብዙ ሱ ምታገኛል። ሪሰርች ስታደርግ አንድ ፕሮግራም ስታደርግ ትምህርት ታገኛል። ከዛ ደግሞ ታስተምራለህ። ያን ትልቅ ሙያ ደግሞ በሚሊዮን የሚቆጠር ህዝብ አንተን እንዲያመለከ ሲከተል ከዚያ በለጥ ምን ትሰጋለህ? እና ጥሩ ስራ ነው። በዛ ስራ ነው እዚያ ወጣሁት። በነገራ የኔ ታሪክ አለ የኢትዮጵያውያን ታሪክ ነው። አሁን ዲያስፖራ ብዙ የተሳካላቸው ህይወት የተሳካላቸው አይቢሊክ ትምህርት ልጆቻቸው የሚሰዱ የትላልቅ ካምፓኒ ማኔጀር ሲሆኑ ኦባማ አሸንፎ ሲገባ 3 ኢትዮጵያውያን ረዳት ሆኖ ነው የገቡት። አንድ ምልክት ልሰጥ ነው። ስለዚህ በጣም የተሳካለት ነው። ለዚችም ሀገር ደግሞ የሚጠቅም ነው ወደፊት። አሁን ጠቅላይ ሚኒስትር አብይ አህመድ ዲያስፖራውን ሲመጡ አንዳንዱ ሰው አሁን ወቅቱ ነበር ይል ነበር፣ አንዳንዱ ሰው ደግሞ አይ ሌላ ጊዜ ለምለት ሌላ ተግባር ላይ ለምናተኩር የሚሉ ነበር። መምጣታቸው በጣም ትክክል ነበር። ያ ዲያስፖራ እስካሁን ሲቃወም ነበር የቆየው። ለመጀመሪያ ጊዜ ተባብሮ መንግስት ደገፈ፣ ጠቅላይ ሚኒስትሩ ደገፈ። ያ ዲያስፖራ ደግሞ ጥቅም አለ። ምክንያቱም ከመጣ ብዙ ሊያስተምር ይችላል በገንዘብ ብዙ ሊረዳ ይችላል አክቹአሊ የኢትዮጵያ ኤክስፖርት ኮፊም በለው ቡናም በለው ሌላ የሚያስመጣው ከውጭ የሚመጣው ገንዘብ በጣም ትልቅ ጥቅም አለው በቢሊየን እኮ ነው እስከ አለፉት አመታት እንኳን ምናልባት ወደ 4 ቢሊዮን ይጠጋል በአመት የአሜሪካ ብቻ ሳይሆን አውሮፓም ሌላም ያለው ዲያስፖራ ስለዚህ ያ ዲያስፖራ የሚጠቅም ነው እርግጥ ኢትዮጵያ ውስጥ ይመጣ ለውጥ አገር ውስጥ ባሉ አገር በቀል በሆኑ በተለይም ደግሞ ወጣቶች ላይ ነው የሚመካው ብዬ ነው የማስበው እኔ እንደ ንጉሰነት እና ይሄ ምንድነው ወነት ይሄን ያልከው ህይወት ብዙዎች ምሳሌ ነው ግን ደግሞ የኔ ህይወት ብቻ አይደለም የብዙ ኢትዮጵያውያን ግማሹ ሜዳው ሲዋጋ የነበረ ግማሹ ዲስካምፕ ሆኖ ነበር ገብቶ ከስር እንደገና ህይወቱን ጀምሮ አስተካክቶ ብዙ ቦታ የደረሰ ኢትዮጵያውያን አሉ ይሄን ብቻ ታሪክ ሊሆን አይችልም የኢትዮጵያውን ታሪክ ነው ደግሞ በነገር ላይ ኢትዮጵያውያን አመቺ ሁኔታ ከተፈጠረላቸው እዚህ አላለም እኩልነት ከመጣ ኮረፕሽን ከጠፋ ዲሞክራሲ ከተከፈተ ዲሞክራሲ ኢንስቲትዩሽን ተጠናከሩ ከሆነ ህዝብ ደግሞ ስልጣን ሊያወጣው መልሶ የማውረድ መብቱ በሰላም እስከተረጋገጠለት ድረስ በምርጫ ሰዓት ውስጥ ያስተረጋገጠለት ድረስ ብቻ ግሬትም ደርሳለች በጣም ጠንካራ ሰራተኛ ቆመ ሰራተኛ ኢትዮጵያዊ ማለት
አፈ ንጉሴ ወደ ግል ሁኔታ ልመለስ የመጨረሻ አላርገውና እንግዲህ ከ37 አመታት በኋላ አንተ እንደገለጽከው ለመጀመሪያ ጊዜ ለሀገርህ ምድር በቅተሃል ስሜትን አጋራን እስቲ መጀመሪያ ምን ስሜት አሳደረብህ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ የነበረው ስሜት ነገር
በነገር ላይ በጣም ከባድ ስሜት ነው ገና አንድ ሳምንት ሁለት ሳምንት ሲቀረው አንዴም ለምጣት ተመቻለ በጣም ደስ አለኝ ግን ደግሞ በሌላ በኩልም ውስጥ ይረበሻል ነርቨስ ሆናለሁ ምን እንደሚጠብቀኝ እንዳልኩ እናቴን አልቀበርኩም አባቴን አልቀበርኩም ዛሬ እናቴና አባቴን ደግሞ ሰቦኑ እጄ እንደማይተስፋለኝ እና ሁለታ ነው የተቀበረውና አስተያየት እጄ ለማየትም ተስፋለኝ
ዛሬ እናትህን አይተመጣ ያባትህን ነው ቀጥሎ መጣ።
አዎ እና ሄራስ ውስጥ የተባለቀ ስሜት ነው የሚዘጥ። አንደኛ ወደ ሀገሬ ተወልጄ ባደኩባት በተማርኩባት ሀገር መመለሴ ትልቅ ድል ነው ዳግም ልደት ነው። ሁለተኛ ደግሞ ማታቆው ነገር ውስጥ ነው እውነትም አሁን ከተማውን ሳይ አላቀው ማቆም ቦታ አላቀው ሰው ያሰዳይ ነው አንዳንዴ ደጋግም ይጠይቃል ስሜት እንዴት ነው የሚለው ምንድነው ድብልቅልቅ ያለ ስሜት ነው ባንድ በኩል ደስታ ነው ባንድ በኩል ደግሞ ማታቆው ነገር ውስጥ መግባት ነው።
አቶ ንጉሴ መንገሻ ሚሊዮኖች ደግሞ ስናዳምጠውና ስናደንቀው በኖር ነው የሬዲዮ ስምህ ጌታውን ታምራት የመጀመሪያው አፍሪካዊ የቪኦኤ የአፍሪካ ዲቪዥን ወይም የአፍሪካ ክፍል ዳይሬክተር በጣም አመሰግናለሁ ስለ ጊዜ
እኔም አመሰግናለሁ እስክንድር ታንክ ዩ ሶ ማች